Gambino B.O.A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። እንደምን አመሻችሁ? የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
የምሽቱ የጋቢና ጉዞ በአዲስ አበባ በኩል ወደ ምስራቅ 515 ኪሎ ሜትር ይዞን ይጓዛል። በመዲናዋ ያስቻለው ከፍተኛ ፍርድ ቤት የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ክፍል ኃላፊ ዮናታን ተስፋዬን በተከሰሰበት የሽብር ወንጀል ጥፋተኛ ብሎታል።
ኦነግ ያስጀመረውን በኦሮሚያ አንዳንድ አካባቢዎች ብጥብጥ ለማስቀጠል አስቦ ይህን ጽፏል ተብሎ በቀረበ ክስ ባቀረብነው የሰነድና የኦዲዮ ቪዲዮ ማስረጃ ኦነግ ውስጥ እንደሌለበት ካስረዳን በኋላ ሽብርተኝነት የሚለው የክሱ አካል አብሮ ቀጥሎ ውሳኔው ድረስ መድረሱ ትንሽ ጥሩ እንትን አልፈጠረም።
ጠበቃው አቶ ሽብሩ በለጠ ናቸው። ይግባኝ እንደሚሉም ጨምረው አስታውቀዋል። በትናንትናው ዕለት ያስደመጥናችሁ የሐረር ታሪክንም ለዛሬ ይዘናል። አንድ የቀድሞ የጎዳና ተዳዳሪ ትምህርት ቤት አቋቁሞ ወጣቶችን ከጎዳና አሰባስቦ ያስተምራል።
ወደፊት መሆን ፈልገው ዶክተር ነው።
የራሴን ስራ እንዲኖር እፈልጋለሁ። ከዛ የራሴን ስራ ካለኝ እንደኔ ሆኖ ያደጉት ልጆች እንደኔ ሆኖ የሚማሩት ልጆች መርዳት ነው የሚፈልገው።
ብዙም የተመቻቸ ኑሮም ባይኖርም ያው ከጓደኞቼ ጋር እርስ በርስ እየተጋገዝን ያለውን ነገር እኩል እየተካፈልን እንኖራለን።
አስተያየቶቻችሁ እየደረሱን ነው። በፌስቡክ አት ቪኦኤ አማሪክ ላይ የደረሱንን ላየር እናበቃለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎቻችን ተመልሰን መጥተናል። ከአንድ ዓመት በላይ በምዕራብና ደቡባዊ አፍሪካ አዝመራ ላይ ከባድ ጥፋት ሲያደርስ የከረመው ተምች መሰል ትል ኢትዮጵያን፣ ኬንያንን፣ ታንዛኒያንና ዩጋንዳ እንዲሁም ሩዋንዳን ጨምሮ ወደ አብዛኞቹ የምስራቅ አፍሪካ ሀገሮች እየተዛመተ መሆኑ ተገለጸ። የምዕራብ ኬንያ ነዋሪው ቲሚቲ ሚቢያ ባለፈው ሚያዝያ ወር ተምቹ 75% በቆሎን አውድሞበት እንደሆነ ተናግሯል። የአፍሪካ አረንጓዴ አብዮት በምህጻረ ቃሉ አግራ የተባለው ድርጅት የፕሮግራም ምክትል ፕሬዚዳንት ጆ ዴቭሬስ በሰጡት ማብራሪያ ተምች ተብሎ የሚጠራው የአዘርት ተባይ መጀመሪያ ላይ የተከሰተው ባለፈው የአውሮፓውያኑ 2016 ዓመተ ምህረት ጥር ወር ውስጥ ናይጄሪያ እንደሆነ፣ በፍጥነት እየተዛመተም በዚህ ባሳለፍነው መጋቢት ኬንያ መድረሱን አስታውቀዋል።
ሰሜን ምስራቅ ኬንያ ውስጥ ተጠርጣሪ የሶማሊያው ጽንፈኛ ቡድን አልሸባብ ታጣቂዎች አንድ የአካባቢ ባለስልጣን ተኩሰው ገደሉ። ጥቃቱ ትናንት ሰኞ ማታ የደረሰው ኦማር ጂሎ በምትባል ከማንዴራ ከተማ 20 ኪሎ ሜትር ርቀት ላይ በምትገኝ ከተማ መሆኑን ባለስልጣናቱ ጨምረው ገልጸዋል። ታጣቂዎቹ ሁለት የኬንያ ፖሊሶችን አግተዋል የተባለውን ግን የማንዴራ አውራጃ ባለስልጣን አስተባብለዋል።
በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመጀመሪያ የውጭ ጉብኝታቸውን ሰሞኑን ሊያደርጉ እየተዘጋጁ ነው። ይህ የፕሬዚዳንቱ የመጀመሪያ የውጭ ጉዞ የሚደረገው አብርሃማዊ የሚባሉት እምነት ተከታይ የሆኑ ሕዝቦች ምንጭና መቀመጫ ወደ ሆኑ የመካከለኛ ምስራቅ አገሮች ነው። ትራምፕ በዚህ ለዘጠኝ ቀናት ይዘልቃል በተባለ ሳውዲ አረቢያ ላይ የሚጀምር ጉብኝት የአካባቢውን ጉዳይ ከእርሳቸው ከቀደሙት ፕሬዚዳንት ፍጹም የተለየ በተባለ አያያዝ ሊመሰርቱ ማሰባቸውን እንደሚጠቁም ተዘግቧል። ሚስተር ትራምፕ ከሪያድ ቆይታቸው በኋላ ወደ እስራኤልና ቫቲካን ይጓዛሉ። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
Gabina VOA. Let's cross boundaries together.
ወደ ልደታ እናምራ። ከፍተኛው ፍርድ ቤት የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ክፍል ኃላፊ ዮናታን ተስፋዬን በተከሰሰበት የሽብር ወንጀል ጥፋተኛ ብሎታል። ጠበቃው በፍርድ ቤቱ ውሳኔ ደስተኛ ለመሆናቸውን ገልጸው ይግባኝ እንደሚሉም አስታውቀዋል። ዮናታን ተስፋዬ ጥፋተኛ የተባለበት ወንጀል ከ10 እስከ 20 ዓመታት ሊያሳስር ይችላል። የቅጣት ውሳኔውን ለማሰማት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማሃ ዝርዝሩን ከፍርድ ቤት ይዟል።
የፌዴራል አቃቢ ሕግ ከአንድ ዓመት በፊት ቀደም ሲል የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ በነበረው ዮናታን ተስፋዬ ላይ የጸረ ሽብር አዋጁን የሚጥስ ድርጊት ፈጽሟል ሲል ክስ መስርቶበት ነበረ። የክሱ ጭብጥ ባጭሩ ራሱን የኦሮሞ ነጻነት ግንባር ኦነግ ብሎ በሚጠራው አሸባሪ ቡድን በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ህብረተሰቡን የአዲስ አበባና በኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላን ሽፋን በማድረግ ከህዳር ወር 2008 ዓ.ም ጀምሮ በሚጠቀምበት የፌስቡክ አድራሻው በሽብር ቡድኑ የተጀመረውን አመፅና ብጥብጥ ለማስከተል በተለያየ ጊዜ ጽሑፎችን አውጥቷል አሰራጭቷል የሚል ነው። አቃቤ ሕግ በክርክሩ ሂደት እነዚህን ጽሑፎች እንደ ማስረጃ አቅርቧቸዋል። ጽሑፎቹን በፌስቡክ አድራሻው ያሰፈራቸው ለመሆናቸው ተከሳሽ ባለመካዱም አቃቤ ሕግ ያቀረባቸው የደረጃ ምስክሮች ሙሉ በሙሉ አልተሰሙም። እንደ ፍርድ ቤቱ የፍርድ ትንታኔ ተከሳሽም የመከላከያ ምስክሮችን አሰምቷል። ምስክሮቹም ተከሳሽ በፌስቡክ አድራሻው ላይ ያሰፈራቸው ጽሑፎች ሕገ መንግሥታዊ ሐሳብን የመግለጽ ነጻነትን ገደቦች ያልጣሱ መሆናቸውን የሚያረጋግጡ ናቸው። ይሁንና ፍርድ ቤቱ ጽሑፎቹ በንግግር ወይንም ሐሳብን በነጻ በመግለጽ ነጻነት ላይ የተጣሉ ገደቦችን መጣስና አለመጣሳቸውን የሚወስነው ፍርድ ቤት እንጂ ምስክሮች አይደሉም ብሏል። በመሆኑም ተከሳሽ ዮናታን ተስፋዬ አቃቤ ሕግ ያቀረበበትን ክስና ክሱን ያስረዳልኛል ብሎ ያቀረባቸውን የሰነድ ማስረጃዎች አልተከላከለም ሲል በተከሰሰበት ወንጀል ጥፋተኛ አድርጎታል። የተከሳሽ ጠበቃ አቶ ሽብሩ በለጠ ፍርዱ የተከሳሽን ወገን ያላስደሰተ መሆኑን አልሸሸጉም።
ፍርዱ ትንሽ በእኛ በኩል ጥሩ ስሜት ያልፈጠረ ነው። በፍርዱ ላይ የተገለጸው ነገር ሊከላከል አልቻለም ተብሎ ነው። በአንድ በኩል ተከላከል የተባለው የሐሳብ በነጻነት መግለጽ መብቴን ነው የኤክሰርሳይዝ ያደረኩት። ስለዚህ ሐሳብን በነጻነት መግለጽን በተመለከተ የተቀመጡትን ገደቦች ስላለማለስፉ ተገቢውን ማስረጃ አቅርበው ይከላከል ነው የተባለው። ይህም በተመለከተ ማስረጃዎች አልቀረቡም አይደለም የተባለው። ማስረጃዎቹ ቀርበዋል፣ ምስክሮቹ ቀርበዋል፣ ግን ገደብ አልፏል አላለፈም የሚለው የፍርድ ቤት ስልጣን ነው እንጂ በምስክሮች ማስረዳት የሚቻል ጉዳይ አይደለም ተብሎ ነው ውሳኔ የተሰጠው። በአጠቃላይ ውሳኔውን እንግዲህ ግልባጩን ጠይቀው ሁሉንም አጠቃሎ ማየት ያስፈልጋል።
እንደ አቶ ሽብሩ ሐሳብ ከሆነ በዚህ ክስ ላይ የክሱ መሰረት የሆነውን ጉዳይ ተከሳሽ ባቀረበው የድምፅ ከምስል ማስረጃ ኦነግ በኦሮሚያ ክልል በተካሄዱ የተቃውሞ ድርጊቶች ውስጥ እንደሌለበትም አስረድተናል ይላሉ።
የክሱ መሰረት ያደረገው ኦነግ ያስጀመረውን በኦሮሚያ አንዳንድ አካባቢዎች ብጥብጥ ለማስቀጠል አስቦ ይህን ጽፏል ተብሎ በቀረበ ክስ ባቀረብነው የሰነድና የኦዲዮ ቪዲዮ ማስረጃ ኦነግ ውስጡ እንደሌለበት ካስረዳም በኋላ ሽብርተኝነት የሚለው የክሱ አካል አብሮ ቀጥሎ ውሳኔው ድረስ መድረሱ ትንሽ ጥሩ እንትን አልፈጠረም። እንግዲህ አይተን ተገቢውን ስነ ስርዓት በሚፈቅደው መሰረት ይግባኝ የምንሄድበት ነው የሚሆነው።
ስለዚህ ይግባኝ ይላል። ለዚህ ተዘጋጅተዋል ማለት
ትክክል፣ በትክክል ይግባኝ የሚባልበት
የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በተከሳሹ ላይ የጥፋተኝነት ውሳኔ ያስተላለፈበት ድንጋጌ የጸረ ሽብር አዋጁ አንቀጽ 6 ነው። የአንቀጹን ይዘትና ድንጋጌውን በመጣስ የሚያስከትለውን ቅጣትም አቶ ሽብሩ አብራርተዋል።
በዚህ ሽብርተኝነትን ማበረታታት በሚለው አንቀጽ ስር ማንም ሰው መልእክቱ እንዲታተምላቸው የተደረገ የህብረተሰቡ አባላት በከፊል ወይም በሙሉ በዚህ በጸረ ሽብርተኝነት አዋጁ አንቀጽ 3 የተመለከተውን የሽብርተኝነት ድርጊት እንዲፈጽሙ፣ ለመፈጸም እንዲዘጋጁ ወይም እንዲነሳሱ በቀጥታ በተዘዋዋሪ መንገድ የሚያበረታታቸው ወይም በማናቸውም ሌላ ሁኔታ የሚገፋፋቸው እንደሆነ አድርገው ይረዱታል ተብሎ ሊገመት የሚችል መልእክት ሆነ ብለው ወይም በግዴለሽነት ያተመ ወይም ያሳተመ ነው የሚለው። ይሄ ከ10 እስከ 20 ዓመት ሊደርስ የሚችል እስራት፣ ጽኑ እስራት የሚያስቀጣ ነው።
ይሄ ግን በህገ መንግስቱ ከተመለከተው በአንቀጽ 29 ከተመለከተው ሀሳብን በነጻነት ከመግለጽ ጋር ሲታይ እንዴት ይመለከቱታል እርስዎ?
እንግዲህ ፍርድ ቤቱ ቀደም ሲል ዮናታን ተስፋዬ እንዲከላከል ሲል በሰጠው ብይን ላይ ቃል በቃል ለማንበብ ስለሆነም ተከሳሹ የጻፋቸው ድርጊቶች ህጋዊ ናቸው፣ የገለጽኩት ሐሳብን በህግ የተከለከለውን ገደብ አላለፈም የሚል ከሆነ ተገቢውን ማስረጃ ያቀርብ ተብሎ ነበር። እንግዲህ ያቀረብናቸው ማስረጃዎች ገደቡን አላለፈም የሚል ነው። ፍርድ ቤቱ ቀደም ሲል ገደቡን አለማለፉን ያስረዳ ብሏል። ገደቡን አላለፈም የሚል የምስክርም የሰነድ ማስረጃ ቀረበ። ምስክሮቹ ገደቡን አላለፈም ማለት አይችሉም። ይሄ የፍርድ ቤት ስራ ነው። ፍርድ ቤት ነው ይሄንን ሊተረጉም ይገባው ብለው ደግሞ ዛሬውን ውሳኔ ሰጥቷል ማለት ነው።
ፍርድ ቤቱ የቅጣት ውሳኔውን ለመፍታት ሁለቱንም ወገኖች የቅጣት ሐሳባቸውን ቀደም ብለው በጽሑፍ እንዲያቀርቡ አዞ ለግንቦት 17 ቀን 2009 ዓ.ም. ቀጥሯል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አሁን ደግሞ ከዋና ከተማዋ በስተምስራቅ በኩል ወደ 515 ኪሎ ሜትር ርቀት ላይ ወደምትገኘው የሐረር ከተማ እናምራ። በቀበሌ 10 እና 16 ውስጥ 25 ወንድና 15 ሴት ተማሪዎች ከጎዳና ኑሯቸው ተሰባስበው ይኖራሉ፣ ይማራሉ። እስቲ ድምጻቸውን እናሰማችሁ።
የራሴን ስራ እንዲኖር እንፈልጋለን። ከዛ የራሴን ስራ ካለኝ እንደኔ ሆኖ ያደጉት ልጆች እንደኔ ሆኖ የሚማሩት ልጆች መርዳት ነው የምፈልገው። ታዲያ ነው ነገር
ወድኛ እንኳን ተጫዋች ነው። እሱን እያየሁ ያው እየነገረኝ ወደ ኳስ እንድገባ ነገረኝ። ያው እኔም ፕሮጀክት ገባሁ በሐረር ሲቲ ስፖርት ክለብ የምጫወተው። አሁን ከዛ ከጎዳናው ውስጥ ስወጣ ወደ ቤት በገባሁበት ሰዓት ጥሩ ጊዜያትን እያሳለፍኩ ነው። ብዙም የተመቻቸ ኑሮም ባይኖርም ያው ከጓደኞቼ ጋር እርስ በርስ እየተጋገዝን ያለውን ነገር እኩል እየተካፈልን እንኖራለን።
ወደፊት መሆን ፈልገው ዶክተር ነው እና እዚህ እንደነዚህ ህፃናትን መርዳት ፈልጋለሁ እና ዶክተር ለመሆን ደግሞ ለሱም ያግዘኝ ነገሮች ሁሉ አደርጋለሁ። እነሱንም ለመርዳት ደግሞ አንደኛ እነሱን መውደድ አለብኝ፣ ፍቅር ማግኘት መለማመድ አለብኝ። ምክንያቱም ሳድርግ ለመርዳት አሁን እኔ ስላየሁበት የተረዳው ስለሆነ ሳድርግም በተሰንትን በረዱ ይልቅ እነሱንም ለሌሎቹ መርዳት ፈልጋለሁ።
እነዚህን ወጣቶች አዳጊዎችና ህፃናት ያሰባሰበው ከሰባት አመቱ ጀምሮ ብቸኝነትና የጎዳና ተዳዳሪነትን ህይወት የቀመሰው የዛሬው መምህር ተስፋ አለባቸው ነው። በሁለቱ መኖሪያ ግቢ ውስጥ ያሉት ተማሪዎች ሁሉም የራሳቸው የሆነ አሳዛኝ የግል የልጅነት ታሪክ አላቸው። በህፃንነት ዘመናቸው በድህነትና በቤተሰብ እጦት ብዙ መከራን የገፉ ነገር ግን መልካም ተስፋን የሰነቁ ናቸው። ጽዮን ግርማ ሁሉንም አነጋግራ ተከታዩን ዘገባ አጠናቅራለች። የመጨረሻው ክፍል
እናቴ የቤት እመቤት ነበርሽ ነው ያዘኝ እና አባቴ ደግሞ እኔ ብዙም አላውቅም ማለትም እንደተወገድኩ ስለሞቱ ያንንም አላውቅም። በማን በብዙ ሰው እጅ ነው ያደጉት።
ገሊላ ትምህርቷን የመጨረስ ጠንካራ ፍላጎት እንዳላት ደጋግማ ብትናገርም መከራዋ ጭንቀትን እንደፈጠረባት መሸሸግ ግን ትቸገራለች። ተስፋ ልጆቹን ለማገዝ የወሰነው ከራሱ ታሪክ በተጨማሪ እንደ ገሊላ ያሉ በችግር እየተፈተኑ ለመማር የሚታትሩ ልጆችን ሲያይ ነው። ጆን ሽባባው በዚህ ግቢ ውስጥ የሚገኝ ሌላው ጎበዝ ተማሪ እንደሆነ ተነግሮናል። 17 ዓመቱ ነው። 8ኛ ክፍል ነው። የተወለደው ቢሾፍቱ ከተማ ነው። እናቱ በልጅነቱ ነው የሞተችው። አባቱ ድሬዳዋ ይገኛል ስለተባለ ወደዚያው አቀና። አልተሳካለትም። ወደ ሐረር ከተማ ሄደና ለጎዳና ህይወት ተዳረገ።
ብር እየጠጣኝ እዚህ ከመጣሁ በኋላ ዚያር ሚወርዳን የሆነ እግዚአብሔር እንዳልብኝ የሆነ ጥሩ ሰዎች ያጋጥሙኛ እዚህም የሆነ ሰው ጋር ቁጭ ብዬ ምናምን ነገር ትምህርት መማሩ ላይ አስጠልተኝ ነበር እና አንድ አለ እዚህ የሆነ ኮካ ማክፋፍ ያለው ሰውዬ ጋኝ ምናምን ነገር ያው ቢያንስ የማታ ጀምር እንደ ቀልድ ዝም ብለህ ከምታመሽት ዞር ፈታ እንኳን ቀን ሰርተህ ከጨረስክ በኋላ በመደበሪያ ሚዚሆን ከተማር ምናምን ነገር አለ። እሺ አልኩኝ። ማታ ማታ እንደ ቀልድ እየሄድኩ እማራለሁ። ያው እንደምቀልደውም ሳይሆን አሁን ወጥሬ የመማር አይነት ነው ውጤቴ። ግን እንደዚህ እያልኩ የሆነ አምስተኛ ክፍል ስደርስ የሆነ ትንሽ የትምህርቱን ፍቅር የሆነ የሚመጣልኝም ውጤት የሆነ ሲሪየስ እየሆንኩ መጣሁኝ። እዛ ወደ ቀኑ ሙሉ መቀየር ፈለኩ። እሱ ሞራል ሰጠኝ። ስንታየው በጣም የሚገርመኝ ሰው ነው። ለህይወቴ ለውጥ እግዚአብሔር ያስቀመጠልኝ ሰው ነው ይመስለኝ። አሁን ላለሁበት ነገር እሱ ምናልባት ወደፊትም ለምደርስበት ነገር በህይወቴ ማረሰው ሰው ነው እና በሆነ አጋጣሚ ከተስፋ ጋር እንድገናኝ የዚሁ የእንታየው የአሰሪ የሚል በሆነ ምክንያት ተገናኘ። እዛም በኋላ አስተዋወቀችኝ። እግዚአብሔር ይመስገን አሁን ደግሞ እናትና አባት ካላቸው ጥሩ ነው እየተማርኩ ነው።
ጊዮን አሁን በትምህርቱ የደረጃ ተማሪ ነው። በከተማው የሚገኙ የተለያዩ ሆቴሎች ተከፋፍለው ምግብ ይሰጧቸዋል።
እናፈራለን፣ በየተራ እናፈራለን። ያው ከሶስት ዳቦ ጋር እየበላም ጠዋት እንሄዳለን። ምሳ ሰዓት የተለያዩ ሆቴሎች ተመድበናል። ሆቴል እየሄደን እናመጣለን በየተራ። አንድ ሆቴል ላይ ሁለት ሶስት ልጆች አሉ። የተለያዩ ሆቴል ላይ ማለት ነው።
ከኔ ጋር አንድ ልጅ አለ፣ ሁለት ነናው ተሳፋለች ሰነጣጥ ራሳለች እኔ አመጣለሁ።
ተማሪዎቹ ካለ መብላት ወደ መብላት ከጎዳና ወደ መኖሪያ ቤት ስለገቡ ድምጻቸው ላይ የጥንካሬ መንፈስ ይስማል። ተስፋ እንደሚለውም ሁሉም ተማሪዎች ከትምርታቸው ጎን ለጎን የራሳቸው ተሰጧላቸው።
ባንሳ ክፍልቁ 17 አመት ያልኩሽ 10ኛ ክፍል ተማሪ ነው። በአሁን አመት ከወንዶች ግቢ አንድ ማሴክ ተፈታኛለኝ፣ አንድ ሚኒስትሪ ተፈታኛለኝ። ከሴቶቹ ግቢ ደግሞ 11ኛ ክፍል ተማሪ ነች። 34 አምጣ ነው ያለፈችው ወደ 11 ማትሪክን ማለት ነው። ከዛ በተጨማሪ ሴቶቹ ግቢ ላይ አንድ ማትሪክ ተፈታኛለች። እንዳጋጣሚ እናቷ የዛሬ አመት ነው የህይወት የተለየቻት። ጂኤስ ቤት ላይ ዘሆል ሁለተኛ ነው የወጣችው፣ ከክላሷ ደግሞ አንደኛ ነው የወጣችው። 9ኛ ክፍል ላይ ሁለተኛ ደረጃ ትምህርት ቤትን ማለት ነው። አሁን ማትሪክ ተፈታኝ ነች። ሚኒስትሪ ተፈታኝ ሴቶች አንዳለኝ። ከትምህርታቸው ባሻገር ደግሞ የራሳቸው ታለንት አላቸው ሁሉም ማለት ነው። እነዛም ታለንታቸውን አይቼ በብዙ ክለቦች አስገብቻቸዋለሁ። ለምሳሌ 17 አመት ያልኩሽ የሐረር ሲቲ ስፖርት ክለብ አለ፣ ብሔራዊ ሊግ የሚጫወት እዛ የተጫወተ ይገኛል። አንድ ሰው አለ። ከሱ በተጨማሪ ደግሞ ህፃናት አሉ። የክልሉ 13 አመት ወክለው አምስት ህፃናት አሉ። አምስቱም የክልሉን አንደር 13 ወክለው ለክልሉ ተወዳድረው ይመጣሉ። በቅርቡ አንድ ሳምንት ሄደው ቆይቶ ነው የመጡት። የዳንስ ቤት ያላቸው አሉ። የድራማ ነው የራሳቸው ታለንት አለ። ደስ ከሚሽ ነገር ተመሳሳይ ነገር አታገኝም። ሁሉ የሚደንቀኝ ደግሞ ምን እንደሆነ ታውቂያለሽ? ለምሳሌ ወንዶች ግቢ ስንሄድ 25 ናቸው። 25ቱም 25 አይነት ባህሪ ነው ያላቸው። ሁሉ የተለያየ ባህሪ አለ የምትወጪላቸው። አንዱ ከአንዱ የሚመሳሰል ሁኔታ የለም። እና ሴቶቹ ጋር ምንደዛው
መብራቱ ከነዚህ አንዱ ነው። አሁን 10ኛ ክፍል ነው። ከክፍሉ 7ኛ እንደሚወጣ ነግሮኛል።
ጎዳና ህይወት ላይ ያለው ኳስ በጣም ወድ ነበር። ጓደኛዬ ኳስ ተጫዋች ነው። እሱን እያየው ያው እየነገረኝ ወደ ኳስ እንድገባ ነገረኝ። ያው እኔም ፕሮጀክት ገባሁ በሐረር ሲቲ ስፖርት ክለብ የሚጫወተው። አሁን ከዛ ከጎዳናው ውስጥ ስወጣ ወደ ቤት በገባሁ በሰዓት ጥሩ ጊዜያትን እያሳለፍኩ ነው። ብዙም የተመቻቸ ኑሮም ባይኖርም ያው ከጓደኞቼ ጋር እርስ በርስ እየተጋገዝን ያለውን ነገር እኩል እየተካፈልን እንኖራለን።
ይህን ለመቀጠል ትልቁ ችግሩ ትጥቅ መሆኑን ይናገራል።
የጨዋታበትንም ማለት ባጀት የላቸውም። መጀመሪያ ሲያስፈርም ማለት እንዲህ ገንዘብ ይሰጣቸዋል ምናምን ብለው ነበር ያስፈርም። አሁን ደግሞ ባጀት ምንም የላቸውም። ያው ትጥቅ ምናምን የለም፣ አኬታ ማሊያ ምናምን ነው።
ለሁለቱ ግቢዎች በወር 9000 ብር ይከፍላሉ። ተስፋ ይህን ገንዘብ ከብዙ ሰዎች አሰባስበው እንደሚያገኙት ነው የነገረን። ልጆቹን ለማሳደግ የማያንኳኳው በር የለም። እንደነገረን የነዚህን ተማሪዎች ትምህርት ለማስጨረስ የቻለውን ያደርጋል። እቅድ ያወጣ ከምግብ እስከ ጽዳት አገልግሎት እርዳታ ይጠይቃል። ግቢ ውስጥ ያሉትን ተማሪዎች የሚያዩ የጎዳና ላይ ልጆች ደግሞ እኛንስ መቼ ነው የምታስገባን በሚል ጥያቄ ወጥረው ይዙታል። በተለይ ዝናብ ሲጥል እዚያ አካባቢ መጡና ድንጋይ ላይ ቁጭ ቁጭ ሲሉ ሳይ መፈጠር ይነጠላሉ ይላል።
በቃ አስገባንና ለልጆቹ ምሳ እናመላለስላቸዋለን፣ ቤት እናጸዳላቸዋለን፣ ልብሳቸውን እናጥባለን ይሉሻል። ለመግባት ካላቸው ጉጉት የተነሳ ማለት ነው። እንደዚህ አይነት ነገር ስትሰሚ ምን አይነት ሊኖርሽ ይገባል? በጣም ነው የሚሰማኝ። ማለት አሁን እያደረግኩት ባለው ነገር ምንም ደስተኛ አይደለሁም። የእኔ ደስታ እኔ ነገ ለልጆቹ ፎቅ ምናምን መስራት አይደለም፣ ዛሬ ላይ ለእነዚህ ልጆች ማስገባቴ ነው ለእኔ ትልቅ ደስታ።
ለምንድን ነው ደስተኛ ያልሆንከው እያደረግኩ ባለው ነገር?
በቃ ትንሽ እዚህ ጋር ሰርተሽ በቃ ጥሩ ደረጃ ላይ ነኝ ማለት ለእኔ እረክቻለሁ ሰክሰስፉል ብዬ ሳስብ፣ እነዚህ ልጆች ደግሞ መጥተው እንግዲህ ስታያቸው እንደዚህ አይነት ሁኔታ ላይ ሲሆን ምንድን ነው ታዲያ የሚያስደስተው? መግባት እየቻሉ ነገር ግን በዚህ በትንሽ ነገር መግባት ሳይችሉ ሲቀሩ ምንድን ነው በቃ ማለት በምንድን ነው ልደሰት የምችለው? ላ እስክል ግራ ይገባኛል። ዛሬ እነዚህ ላይ ልጆች አስገባው ብዬ ደስ ሲልኝ እዛ ውጭ ሆነው ደግሞ አስገባኝ ብሎ ሲለምንሽ ምንም ወገን ዘመድ የሌለው ልጅ ምንድን ነው ታዲያ የምታደርጊ? የሚበላው ሲያጣ የሚጠጣው እያጣ ማረፊያ ቦታ ሳይኖረው እኔ እንጃ የሚለሱት ልብስ እኔ እንጃ ብታይ እንደ በጣም ነው የሚሰማሽ ከልብስ አቅም ራሱ ማለት ነው። አንዳንድ ጊዜ እንደውም ልጆችን በቃ ማለት ሰዎች እንደሚያመጡላቸው ልብሶች አሉ መዘነጫ ይሆናቸዋል ምናምን ብለው ማለት ነው ገዝተው የሚያመጡላቸው ከቡቲኮች ምናምን በቃ አትልበሱላላቸዋሉ። በቃ እነሱ ፊት እንዳትለብሱ አእምሯቸው ሊጎዳ ይችላል። በቃ የነሱ ነገር መፍትሄ እስካደረግ ድረስ በቃ ብዙ ዲፍረንስ ያላቸው እንዳይመስላቸው እንዳታደርጓቸው ላላለ።
በዚህ ላይ አሁን መሰረት የያዙት ልጆች በተለያየ ምክንያት እንዳይደናቀፉ ሁሌም ደግሞ ከተረጅነት ወጥተው ሰርተው መማር እንዲችሉ ልብስ ማጠቢያ ማሽንና እንጀራ መጋገሪያ ቢያገኝ ተረዳድተው እንዲኖሩ ማድረግ እንደሚችል ይናገራል። የእርሱ የዘወትር ጭንቀት እንዲህ ያሰባሰባቸውን ጎበዝ ተማሪዎች ያሰቡበት ሳይደርሱ ባጭሩ እንዳይቀሩ ነው።
ሁልጊዜ እርዳታ ጠባቂ መሆንም የለበትም። እኔ ሰዎች ምናልባት አንድ ነገር ብቻ ነው ሁሉንም ላስቸገር የምፈልገው ወንዶች ያሉበት ግቢ ላይ ያው ኪራይ ነው የምንከፍለው። እዛ ግቢ ላይ የልብስ ማጠቢያ ማሽን ተገዝቶ ለመትከል እቅዳለኝ። ያ ልብስ ማጠቢያ ማሽን ተገዝቶ ከገባ ልጆቹ የላውንደሪ ስራ መስራት ይችላሉ። ግማሽ ቀን ነው ትምህርት የሚማሩት፣ ግማሽ ቀን ይማራሉ፣ ግማሽ ቀን ይሰራሉ። የዛ ገቢ ይሁን የዛ ያሉትን የዛ ግቢ ያሉትን ልጆች ሊሸፍንልን ይችላል። ሆቴሎችም አናግረን ነበር እንጀራ ብንደግር እንደሚረከቡን ነግረውናል። ሴቶች ግቢ ላይ ደግሞ የእንጀራ መጋገሪያ የሴት ምጣዶች ምኖችን አሟልተን ይህን ነገር ለማድረግ አስበናል። ስለዚህ ይህን ማቴሪያል ብቻ የሚደግፈኝ ሰው ነው የምፈልገው፣ በየወሩም እንዲረዱም ልጆቹ ውስጥም የተረጂነት ስሜት እርዳታ የማግኘት ስሜት እንዳይኖር እፈራለሁ። ከችግር አንጻር ምናደርጋለሁ በአሁኑ ሰዓት ያው እንደዚህ ከጎዳና የመጡ ናቸው። እስቲ እናንተ ያቅማችሁ እርዳቸው ሲሉ ያው የመጡ ይጎበኛቸዋል እና የተለየ ስሜት ሊፈጥርባቸው ይችላል። ልጆቹ ከሌላው የተለየ ነን ብሎ ሊያስቡ ይችላሉ። ነገር ግን ይህንን የምናገኝ ከሆነ ግን አሁን ያልኩሽን 40 አይደለም ከዛም በላይ ብዙ ጎዳናዎች አሉ። ወላጅ አልባ የሆኑ ህጻናት፣ በጣም ህጻናት እድሜያቸው ከአራት ዓመት እስከ 12 ዓመት ያሉ እነሱንም ማንሳት እንችላለን። ከዛ ያ ኢንከም ለልጆቹ ለትምህርታቸውም፣ ለጤናቸውም፣ ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን ለልጆቹ ሲሆን ጋጋሪ ቀጥረን ልጆቹ በጣም ኪዶች ናቸው ትምህርት ላይ ፎከስ እንዲያደርጉ ነው ሞር የምፈልገው ከነዛ ህይወት ወጥቶ ማለት ነው። እና ጋጋሪ ቀጥረን እንጀራዎችን እየጋገረ ለሆቴል ለማስረከብ እቅድ ይዣለሁ። ለእነዚህ ነገር ማስፈጸሚያ ለልብስ ማጠቢያ ማሽኑ ከ50 ሺህ ብር ለእንጀራ መጋገሪያውም ከ50 ሺህ ብር ጠቅላላ 100 ሺህ ብር ነው በእቅድ ያስኩት። ይህን ነገር ለማድረግ እየተንቀሳቀስኩኝ ነው ያለው። የኑሮ ሁኔታም ይታወቃል እዚህ ያለንበት አካባቢ ማህበረሰቡም ያው የራሱን ኑሮውን ለማሻሻል ደፋ ቀና የሚልበት ሁኔታ ላይ ነው ያለው እና ቢሆንም ግን ይህን ነገር ለማስተካከል እየተንቀሳቀስኩኝ ይገኛለሁ።
በተጨማሪም ደግሞ የሚያጠኑበት መጽሐፍት እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገሮችን እንደሚያቃልልላቸው ይናገራል። ጊዮንና የት ነበርሽ መሆን የሚፈልጉት ምኞት አለ?
ወደፊት የሆነ እኔ በራሴ የሆነ አሻራ ጥዬ ማለፍ ስለምፈልግ ብዙ ትኩረቴ ፖለቲካ ማወጣው ደስ ይለኛል። አንዳንድ ነገሮች እንደዚህ አይነት ነገር ላይ እንትን አለኝ እና ሂስትሪ ምናምን ነገር ማጥራት።
ወደፊት መሆን ፈልገው ዶክተር ነው እና እዚህ እንደነዚህ ህፃናትን መርዳት ፈልጋለሁ እና ዶክተር ለመሆን ደግሞ ለሱም ያግዘኝን ነገሮች ሁሉ አደርጋለሁ። ችንም ለመርዳት ደግሞ አንደኛ እነሱን መውደድ አለብኝ፣ ፍቅር ማግኘት መለማመድ አለብኝ። ምክንያቱም ሳድርግ ለመርዳት አሁን እኔ ስላየሁበት የተረዳው ስለሆነ ሳድርግም በተሰንትን በረዱ ይልቅ እነሱንም ለሌሎቹ መርዳት ፈልጋለሁ።
ተስፋና ተማሪዎቹ እስካሁን እዚህ የደረስነው በእነሱ ድጋፍ ነው በማለት ደጋግመው የሐረር ከተማን ህዝብ ያመሰግናሉ።
ለሁሉም ነገር ግን ከልብ እናመሰግናለን። በጣም ነው የምንወዳቸው አይደል? እስቲ አንድ ጊዜ በጣም ነው የምንወዳቸው እና እናመሰግናለን።
ጽዮንን ለዘገባዋ እናመሰግናለን። ጽዮን በሐረርም ይህንን ታሪክ ላካፈሉን በተስፋ ዙሪያ ለተሰባሰቡ እናመሰግናቸዋለን። አስተያየቶቻችሁ በርካታ አስተያየቶቻችሁ ፌስቡክ አት ቪኦኤ አማሪክ ላይ በስልክም እንደዚሁ እያጨናነቁን ነው። ጥቂቶቹ እናሰማችሁ።
ማሚ ማን አረ ፈጣሪ ታረቀን እባክህ። ሃና ቆንጆ ለህይወት ትልቁ ችግር ምግብ ማጣት ነው። በእውነት ጎበዝ ነው፣ እግዚአብሔር ይርዳው። ተገኔ ተሻገር የዶች አምላክ እግዚአብሔር ይርዳሽ። ለገሊላ የተላከ ነው። ብሩክ አብርሃም እግዚአብሔር ይባርክ። ተስፋ ዮኒ ኔቫዳ ቪኦኤዎች እባካችሁ የገሊላን ስልክ ቁጥር ላኩልን።
ለአስተያየቶቻችሁ እናመሰግናለን። አሁንም አስተያየቶቻችሁን Facebook @vioamharic ላይ #gabinaviewን በመጠቀም አድርሱን። ወደ መጨረሻው ዘገባ እንለፍ። በማላዊ ዜማ በሳንቲም በሚል በተዘጋጀው ዘመቻ ላይ የሃይማኖት ዘማሪው በሀገሪቱ ለሚገኙ ህጻናት የካንሰር ህመም ህክምና ይውል ዘንድ ከ10,000 ዶላር በላይ በጥቂት ቀናት ውስጥ ለማሰባሰብ ችሏል። ላሜክ መሲና የዘገበችውን መስታወት አድራጋው ታቀርባለች።
በማላዊ ታዋቂ የሆነው ሙዚቀኛ ፓቲየንስ ናማዲንጎ ጊታሩን፣ ድምጽ ማጉያውንና ማይክሮፎኑን ታጥቆ በየመኖሪያ ቤቱ በማዜም ተሰብስበው ካደመጡት ሰዎች በአንድ ዜማ $4 በማስከፈል ገንዘብ ያሰባስባል። ይህንን ለየት ያለ የገንዘብ ማሰባሰብ ዘዴ ለመከወን የተነሳው በማላዊ የሚገኘውን ብቸኛውን የህፃናት የካንሰር ህሙማን የህክምና ሆስፒታል ከተመለከተና በሆስፒታሉ የሚሰሩት የጤና ባለሙያዎች የሚገጥማቸውን የሙያ የህክምና መሳሪያና መድኃኒቶች እጥረት ችግር ከተመለከተ በኋላ ነበር።
So I knew there was only one way I would overcome such a challenge, and that's if I had enough money to buy whatever they needed.
ችግሩን ለመቅረፍ አንድ መንገድ እንዳለ ያ መንገድ ትግል እንደሚጠይቅ አውቄ ነበር። ገንዘብ ቢኖርኝ የሚፈልጉትን በከፊልም ቢሆን ማሟላት እንደምችል ገባኝ። እናም ገንዘብ ለማሰባሰብ ተነሳሁ።
በየመኖሪያ ቤት ደጃፍ ላይ ቆሞ በማቀንቀን በ40 ቀናት ውስጥ $1,700 ለማሰባሰብ ነበር ያቀደው። በጥቂት ቀናት ውስጥ ግን ካሰበው በላይ ገንዘብ ሊያሰባስብ ችሏል። በየመኖሪያ ቤቶች እየተዘዋወረ ማራኪ ዜማዎችን ማስደመጥ በጀመረ በ4ኛው ቀን በሀገሪቱ ያሉ ግዙፍ ኩባንያዎች የማላዊ ብሔራዊ ባንክና ማላዊ ቢዝ ያዘጋጁት የሙዚቃ መድረክ ላይ ጠቅም ያለ ገንዘብ ከፍለውት እንዲያቀነቅን ጠየቁት። ናማዲንጎ እቅዱን ከ1700 ወደ $7,000 ሳሳደገ ከ6 ቀናት በኋላ ማሳካትም ቻለ።
So for now I don't want to put any targets for God. Let him be God. The targets I have set.
ስለዚህ ከዚህ በኋላ እግዚአብሔርን ማስጨነቅ አልፈልግም። ስራውን እንዲሰራ ለርሱ መተው አለብኝ። እስካሁን ያቀድኳቸውን በሙሉ በድል እንዳጠናቀቅ ረድቶኛል። በሳካቱም በጣም አስገርሞኛል።
በማላዊ ነዋሪ የሆነችውና የናማዲንጎ ሙዚቃ ተመልካች ሮዚና የሙዚቃ ችሎታው ያለመውን ባጭር ጊዜ ለማሳካት ረድቶታል፣ ችግሩን ለመቅረፍ ያለው ፍላጎትም የሚበረታታ ነበር በማለት ገልጸዋለች።
I think like I said it's for a good cause. It's a good inspiring background story. And I mean the fact that he found a need within our community.
እንደማስበው ይህ ጥሩ ምክንያት ነው። ሌሎችን የሚያበረታታ ድርጊትም ነው። በማህበረሰባችን ውስጥ እርዳታ ለሚሹ ሁሉ ከጎናቸው መቆም መቻልና ያቅማችንን ማድረግ መቻላችን ጥሩ ስሜት ይሰጣል።
ማላዊ በሚገኘው በንግስት ኤልሳቤት መካከለኛ ሆስፒታል ከ300 የሚበልጡ ህክምና የሚፈልጉ የካንሰር ህሙማን ህጻናት በየአመቱ ይታከማሉ። ይህ የህክምና ጣቢያ ደግሞ 25 ህሙማንን ብቻ ነው ማስተናገድ የሚችለው። በመላው ማላዊ በህክምና ሙያ ውስጥ ከፍተኛ የነርስ እጥረት አለ። 65% የሚሆነው የነርስ ክፍት የሥራ ቦታ መሟላት አልቻለም በበጀት እጥረት ምክንያት። በሆስፒታሉ ሰራተኛ የሆኑት የጤና ባለሙያዋ አጋታ ቶንዱ ለታማሚ የሚያገለግል አንሶላ፣ መርፌና ሌሎች መሰረታዊ የህክምና መገልገያ መሳሪያዎች እጥረት እንዳለባቸው ነው የሚናገሩት።
As of now we are 7, but for this world to be 7 nurses is not all that enough. And in the night they is busy.
ለጊዜው 7 ነን። ለዚህ የህሙማን ማቆያ ቦታ 7 ነርስ ብቻ በቂ አይደለም። በምሽት ጊዜ የበለጠ ስራ ይበዛል። ምክንያቱም በአንድ ምሽት በስራ ላይ የምትመደበው አንድ ነርስ ብቻ ስለሆነች።
ናማቲንጎ ገንዘብ ለማሰባሰብ ባቀደበት 40 ቀናት ማገባደጃ ላይ ቢሆንም እስካሁን $14,000 ማሰባሰብ ችሏል። ባሰባሰበው ገንዘብ ለሆስፒታሉ የሚያስፈልጉትን አንዳንድ የህክምና መሳሪያዎች በመግዛት ወደ ሆስፒታሉ እንደሚልክ ለቪኦኤ አስረድቷል።
እንግዲህ ሞቅ አድርገን ነው የምንሰናበታችሁ። የጋቢና ጉዟችን እየተጠናቀቀ ነው፣ ጫፍ ደርሰናል።
አዎ፣ በፌስቡክ @vioamharic እንዲሁም በትዊተር @gabinavioin #ን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
ጽዮን ግርማ ነን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጉዟችን